በተለያዩ አካባቢዎች ያለፉት 3 ዓመታት የጥፋት ድርጊት ሲያከናውኑ ነበር ተብለው በሕዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጁ 2 አካላትን ተግባር በተመለከተ የኢፌድሪ ጠቅላይ አቃቤ ሕግ ማብራሪያ ሰጥቷል። ምክትል ጠቅላይ አቃቤ ሕግ አቶ ፈቃዱ ጸጋ አሸባሪ ተብሎ የተፈረጀውን ሸኔ የተባለው ቡድንና ህወሓትን በተመለከተ ነው ለመገናኛ ብዙሃን ማብራሪያ የሰጡት። በሽብር ሕጉም አሸባሪ ከተባሉ ድርጅቶች ጋር ግንኙነት ያላቸው አካላትና ድጋፍ የሚያደርጉ ተጠያቂ ይሆናሉ ሲሉ አስታውቀዋል አቶ ፈቃዱ። ፀሐይ ዳምጠው ዝርዝር ዘገባ አላት።
ህወሓትና ሸኔ በሽብር ሕጉ መሰረት ሽብርን ዓላማ አድርገው የሚንቀሳቀሱ በመሆኑ ድርጊታቸው የሽብር መገለጫ መሆኑንና የድርጅቶቹ ውሳኔ ሰጪ አካላት ሽብርተኝነትን በመቀበላቸው ነው በአሸባሪነት የተሰየሙ ሲሉ ገልጿል። ምክትል ጠቅላይ አቃቤ አቶ ፈቃዱ ጸጋም በተለይ ደግሞ ህወሓት ከስልጣን ከተወገደ ጊዜ ጀምሮ የተለያዩ ችግሮችን ሲፈጥር ቢቆይም ከ2011 ዓ.ም ወዲህ የተጠናከረ እንቅስቃሴ ሲያደርግ ቆይቷል ያሉት አቶ ፈቃዱ በሽብርተኝነት እንዲፈረጅ አደረጉ ያላቸውን ተግባራትም አብራርቷል።
ከለውጡ በኋላ ጥቂት የሚባሉ የድርጅቱ አመራሮች የመጣው ለውጥ ጥቅማችንን የሚያስቀር ነው የሚል ግንዛቤ በመያዛቸው ለውጡን መቃወም እንዳለባቸው ነበር መጀመሪያ ሲያስቡ የነበረው። ነገር ግን በሂደት ለውጡን መቃወም ብቻውን ለውጥ እንደማያመጣ በመቃወም ሀሳቡን ባለመቀበል ሊቀይሩት እንደማይችሉ ሲረዱ ከፌዴራል መንግስቱ በተቻለ መጠን ሙሉ በሙሉ በመሸሽ ወደ ትግራይ ክልል መቀሌ በመሰባሰብ ይህንን የለውጥ ኃይል በመፈንቅለ መንግስት ወይም በመንግስት ቅየራ ብቻ ነው ማስቀረት የምንችለው የሚል አስተሳሰብ ይዞ የተነሳ ድርጅት ነው። በዚህም መሰረት 2011 ላይ በጸጥታ ቢሮ ውስጥ የኃይል ስምሪት መምሪያ የሚባል የሚያዘው አካል የሌለው ነው ያደራጁት። መጀመሪያ ከኤፌሪ መከላከያ ኃይል በጡረታና በሌሎች ምክንያት በተሰናበቱ የጦር መኮንኖች እንዲመሩ ነው የተደረገው። ቡድን ካደራጁ በኋላ ሰፋፊ የሆኑ ስልጠናዎች መስጠት ነው የተጀመረው። ስልጠናዎቹ ለምሳሌ ከ2010 በፊት በአመት 5000 አካባቢ ይሰጥ የነበረው ሚሊሻ ያውም ደረጃ 1፣ ደረጃ 2፣ ደረጃ 3 ተብሎ እንዳውሩ አልተከፈለ። በአመት 2011 ከ37000 በላይ ደረጃ 1 ሚሊሻ እንዲሰለጥን የተደረገው በአመት 500 አካባቢ ብቻ ይሰለጥን የነበረውን የልዩ ኃይል በአመት ወደ 5000 የማሳደግ ዝንባሌዎች ናቸው የተፈጠሩት። እሱ ብቻ አይደለም፣ ይሄው አደረጃጀት ከአመራሩ ውጪ ጊዜያዊ የወታደር ቅጥር በጡረታ የተሰናበቱ በተለያየ መንገድ መከላከያ ሰራዊት የወጡትን መኮንኖች በማስተባሰብ አንዳንዱም ደግሞ ሁለት ቦታ እግሩን አድርጎ መከላከያ ሰራዊት ውስጥ ያሉ አክቲቭ የሆኑት ጭምር ተመልምለው ስልጠና እንዲሰጡ የተደረገው። ስልጠናውም መካናይዝድ ስልጠና የሚያካትት
ህወሓት በተጨማሪ ህገወጥ ምርጫ አድርጓል። በሶስት ወር ውስጥ የፌደራል መንግስቱን መቆጣጠር የሚያስችል እቅድ አውጥቷል። ግጭቶችን በገንዘብ ሲደግፍ መቆየቱም ተረጋግጧል ብሏል አቶ ፈቃዱም። በዚህም በአፋር፣ በአማራ፣ በጋምቤላና በቤንሻንጉል ጉሙዝ ክልሎች ግጭቶች እንዲባባሱ ማድረጉና ሌሎች የድርጅቱ ተግባራት በሽብር የሚያሰይሙ ናቸው በማለት አክሏል።
በትግራይ ክልል ብቻ የሚደረጉ ዝግጅቶች ያሰበውን በኃይል መንግስትን የመቀየር ሀሳብ እንደማያሳኩለት በማመን በተለያየ ቦታ ይንቀሳቀሱ የነበሩ ድርጅቶችን ግጭቶችን ደግሞ ስፖንሰር ያደርግ ነበር። ተመሳሳይ ድርጅቶች ነው የነበሩት። ግጭት የሚፈጽሙ ግጭቱን በየቦታው የሚመሩ አካላት ይህን ያህል የጦር መሳሪያ ይህን ያህል ገንዘብ ለዚህ ግጭት ማስነሻ ይጠቅመናል የሚል እቅድ በማቀድ እቅዱም ተገምግሞ እንደ አስፈላጊነቱ ታምኖበት ነበር ሲሰጥ የነበረው። ለምሳሌ የአፋር አብዮታዊ ዲሞክራሲያዊ ህብረት የሚባለው ድርጅት የተሰጠው መሳሪያ ሙሉ በሙሉ በቁጥጥር ስር በዋሉና እነሱ በሰላም መንገድ በመጡ ጊዜ ያስረከቡበት በማስረጃም ጭምር የተጠየቀበት ጭምር የቀረበበት ሁኔታ ነው ያለው። በአማራ ክልል የቅማንትን ህዝብና ጥቅም እናስከብራለን ለሚሉ ኮሚቴዎች እንዲሁ የፋይናንስና የጦር መሳሪያ ድጋፍ የተደረገበት፣ ጋምቤላ አካባቢ እንዲሁ ቤኒሻንጉልም ለሁለቱ ድርጅቶች ድጋፍ የተደረገበት በዋነኝነት ደግሞ ሸኔን ሲያስታጥቅ የነበረ ድርጅት መሆኑ ነው በማስረጃዎች ያረጋገጥ ነው። ጥቅምት 24 ቀን ምሽት በሰሜን እዝ የመከላከያ ሰራዊታችን ላይ በተመሳሳይ ሰዓት ሁሉም ቦታ እያንዳንዱ ሻምበል ላይ ጥቃት እየፈጸመ አድርጓል።
በተመሳሳይ ሸኔ የተባለው ቡድንም በምዕራብ ኦሮሚያና በደቡብ ኦሮሚያ አባሶርቤ የተባለው ቡድን በማደራጀት የጸጥታ አካላትና አመራሮችን ሲገድል ቆይቷል ብሏል። ቡድኑ ንጹሃን ዜጎች ከመግደል ባለፈው የመንግስት መዋቅርን የማፍረስ ድርጊት ሲፈጽም ቆይቷል ይላሉ ምክትል ጠቅላይ ቀብቁም።
በ2013 ዓ.ም ከሁለት ወር በፊት ብቻ 463 ሰዎችን በኦሮሚያ ውስጥ ጉዳት አድርሶባቸዋል። 112 የፖሊስ ኃይሎችን ገድሏል። 57 የሚሊሻ አመራሮችን፣ 18 በተለያየ ደረጃ የሚገኙ የመንግስት አመራሮችን ገድሏል። በተጨማሪም 36 የፖሊስ አባላት፣ 36 ሚሊሻዎችና ሁለት አማራሮች ላይ ያካል ጉዳት አድርሷል። 160 ቤቶችን ሙሉ በሙሉ አቃጥሏል። 44 ተሽከርካሪዎችና 84 የተለያዩ መንግስት መስሪያ ቤቶችን አቃጥሏል። ጥቅምት 22 አካባቢ በጉሊሶ አካባቢ እንዲሁ በእኛ ምርመራ በተረጋገጠ ብቻ ቢያንስ 36 ንጹሃን በማንነታቸው ምክንያት ብቻ እንዲሞቱ ምክንያት ሆኗል። ስለዚህ ሸኔም የሽብርን ድርጊት አላማ አድርጎ የተቀበለ አማራሩ ሽብርን የመራ የተቀበለ በመሆኑና አጠቃላይ አባላቱም ሽብር መገለጫቸው በመሆኑ የሽብር ድርጅት ተብሎ እንዲስተየሙ የውሳኔ ሐሳብ ቀርቦ በማስረጃ ተደግፎ የህዝብ ተወካዮች ምክር ቤት አሸባሪ ድርጅት አድርጎ ሰይሟቸዋል።
በሽብር ህጉ ማንኛውም ግለሰብ የሽብር ድርጊቶችን ካገዘ፣ ከደገፈና በተግባር በሽብር ድርጊት ውስጥ ከተሳተፈ በወንጀል ህግ ይጠየቃል ብሏል። አቶ ፍቃዱም በዚህ ሂደት ውስጥ ንጹሃን ዜጎች አላግባብ ተጠያቂ እንዳይሆኑ በጥንቃቄ ይታያል ሲሉም አስረድቷል።
ድጋፍ ማለት የኦነግም የሸኔም የሚጠቀሙበት አርማ ባንዲራ አንድ በመሆኑ ብቻ ሰዎች ተጠያቂ አይሆኑም። ሆነ ብሎ እያወቁ የደገፉ ነው የሚደረጉ። ስለዚህ የሚደግፉት ሸኔ መሆኑን ስለማወቃቸው ማስረዳት አለብን ማለት ነው። ስንጠይቅ ዝም ብሎ አባል ነው ስላልነው ብቻ የሚጠይቅ አይደለም። ድጋፉ የኦነግ ነው የዛኛው የሚለውን በማስረጃ የሚደገፍ ነው የሚሆነው። በአሰራር ሂደት የሚያጋጥሙን ችግሮች ሊኖሩ እንደሚችሉ እኛም እንጠብቃለን። በተቻለ መጠን ቶሎ ቶሎ በመገምገም ችግሮቹን መፍታት፣ ሰዎች ነፃ ድጋፍ በመስጠታቸው በህግ ለሚታወቅ አካል በመስጠታቸው ብቻ እንዳይጠየቁ በመመሳሰል እንዳይጠየቁ ለማድረግ ሙከራዎችን እናደርጋለን። በዚህ መካከል ንጹሃን ሰዎች የተወሰነ ስቃይ ሊደርስባቸው እንደሚችል ይገመታል። ጉዳቱን መቀነስ ከቻለን ማስቀረት የሚጠይቅ መሆኑን ለማስቀመጥ ነው የምፈልገው።
በዋናነት ሁለቱ አካላት ሽብርተኛ የተባሉት ሰላማዊ ህዝብን ከጥቃት ለመከላከል የህግ ማስከበር ስራውም እንዲጠናከርና ተባባሪዎቹን ለመቆጣጠር እንዲረዳ ነው ብለዋል አቶ ፍቃዱም። በትግራይ ክልል የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ሰሞኑን ባወጡት መግለጫ ህወሓት በአሸባሪነት መፈረጁን ተቃውሟል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በተለያዩ ጊዜ በሰጣቸው አስተያየቶች በመንግስት የሚሰነዘሩበትን ውንጀላዎችን ሲያስተባብል ቆይቷል። ሸኔ የሚባለውን ስም እንደማያውቁትና እንደማይወክላቸውም ነው የድርጅቱ መሪዎች በተለያዩ ጊዜ የተናገሩት። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።